ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
የክር ጥበብ ነው የሚባለው፣ በውጮቹ ስትሪንግ አርት ይሉታል። ወደ እኛ ሀገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤታ አላቸው። የስዕል ተሰጥኦ ይጠይቃል።
የሰማችሁት ዳግም ገብሬን ነው። ዳግም በክር እየተጠቀመ የሚሰራቸው ልዩ ጥበብ የታከለባቸው ስራዎቹ መልካም ምላሽ አስገኝተውለታል። ሌሎችም እንጀራ ለመፍጠር እየጣረ ይገኛል። ዛሬ ምሽት ከስራዎቹ ጋር በተገናኙ አጠር ያለ ቆይታ ይኖረናል። ቆየት ብሎ ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚ ዝግጅት እንሻገር። ቀዳሚው ዝግጅት በዚህ ሰሞን የተከናወነ አንድ የፊልምና የኪነ ጥበብ ፌስቲቫል እንዲሁም ደግሞ የሽልማት ስነ ስርዓትን ያስታውቀናል። ፎከስ ኦን አቢሊቲ የአካል ጉዳተኝነት ላይ የሚያተኩሩ የፊልም ስራዎችን አወዳድረው የሚሸልም አመታዊ ፊልም ፌስቲቫል ነው። በኪናዊ ስራዎች የአካል ጉዳተኞችን ስኬት ማፍካት፣ የሚገጥማቸውን ችግር ደግሞ ማሳየት ያለመ ነው ፌስቲቫሉ። ለሁለተኛ ጊዜ ነው የተከናወነው። ዘንድሮ ላይ ከፊልም ሽልማቶች በተጨማሪ በተለያዩ ዘርፎች ለአካል ጉዳተኞች ህይወት መቃናት የተቻላቸውን ያደረጉ ግለሰቦች እውቅና ያገኙበት ማለዳ የተሰኘ ሽልማት ስነ ስርዓትም አብሮ ተከናውኖበታል። ስለ ፊልሙ ፌስቲቫሉና የእውቅና ምሽቱ የበለጠ ለማወቅ የፎከስ ኦን አቢሊቲ ፌስቲቫል ኃላፊ የሆነውን ሚኪያስ ሙልጌታን በስልክ መስመር አግኝቼዋለሁ።
ፎከስ ኦን አቢሊቲ ሾርት ፊልም ፌስቲቫልና ማለዳ አዋርድ ያልንበት ምክንያት ፎከስ ኦን አቢሊቲ እነዚህ 43 ፊልሞች በተለያየ ካታጎሪ ለምሳሌ በዳይሬክቲንግ፣ በስቶሪ፣ በአክቲንግ በተለያየ ካታጎሪ እንዲሸለሙ ነው። ነገር ግን ማለዳ አዋርድ አካል ጉዳተኝነት ላይ ሆነው ፕሮሚነንት ስራ የሰሩ ሰዎችን ሬኮግናይዝ የምናደርግበት ነው። ምክንያቱም በባለፈው ዓመት 15 ካታጎሪ አውጥተን 10ሩን በሾርት ፊልም 5ቱን ደግሞ በተለያየ ዘርፍ ሸልመን ነበር። ነገር ግን ፊልም ፌስቲቫል ጋር የሚጣረስ ስለሆነ ለብቻው ማለዳ አዋርድ ብለን በዚህ ዓመት መጥተናል ማለት ነው። ከ22ቱ አዋርዶች 11ዱ በፊልሙ ላይ ነበሩ፣ 11ዱ ደግሞ ማለዳ አዋርድ ነበር የሚካሄደው።
አበይት የነበሩት ተሸላሚዎችና በዚህ ሽልማት ላይ የታሰቡትን ሰዎች እስቲ ጠቅልላ አድርገን ንገረን ሚኪያስ።
በቤስት ሂማቴሪያን አዋርድ ወይዘሮ ዘሚ የኑስ ነበር የተሸለሙት። በህይወት ስለሌሉ እሳቸውን ሬኮግናይዝ አድርገን ለማስታወስ የሚያክል የመጀመሪያውን አዋርድ በእሳቸው ስም ነበር የተሰየመው። ወይዘሮ እርግበ ከሁማን ራይትስ ኮሚሽን ይህንን አዋርድ አበርክተው ነበረ። ወይዘሮ ዘሚየኑስ በአእምሮ እድገት ውስንነት ያለባቸው ህጻናት ላይ ትልቅ ስራ ስለሰሩ፣ ጋሽ ወርቁ ማሞ የተከበሩ ሰዓሊ በላይፍታይም አቺቭመንት አዋርድ እንዲሁም በቤስት አድቮኬት አዋርድ ከብርሃን ህጻናት ሸልመን ነበረ። ከጉዳተኛ ሆኖ ስራ የፈጠሩ ሰዎችን ከጂንካ ከተማ የሸለምንበት ሁኔታ ነበረ። ከዚህ ባለፈ በሞስት ኢንክሉሲቭ ኢምፕሎየርስ አዋርድ ወይንም ሰዎችን ብዛት ያላቸውን አካል ጉዳተኞች ቀጥሮ የሚያሰራ ሊስት አውጥተን ነበር። ሆኮ ጋርመንት ተሸልመው ነበረ። ተሾመ አሰግድ ከላይፍታይም ሚውዚክ አይከን አዋርድ ተሸልመው ነበር። አርቲስት ተሾመ አሰግድ ከአሜሪካ ድምፁን ልኮልን ምስጋናውን አቅርቦልን ነበረ። ከበቤስት ኒው አርቲስት ደግሞ በኪቤክ ያማን በኩራ ማኑኤል የማነ ተሸልመው ነበር። ባለፈው ዓመት ይህን አዋርድ ያሸነፈው ይርዳው ጤናው ነበረ። ብቻ 11ዱም አዋርድ ያው ለመጥቀስ ያክል ይህን ያክል ነው። 11ዱን አዋርድ አዲሽናል የጨመርንበት ምክንያት ሰው በሾርት ፊልም ፌስቲቫል ብቻ ተጠናቆ እንዳይወጣ ሬኮግኒሽንም መስጠት ስለሚጠበቅብን ነው ይህን አዋርድ የጨመርነው። በፊልም ዘርፍ ደግሞ ዳኝነት ላይ የተሳተፉልን ዩኒፋይድ ፊልም ሜከርስ የሚባሉ ከጀርመን እንዲሁም ደግሞ ከሲድኒ አውስትሬሊያ እንዲሁም ከኢትዮጵያ ፊልም ማህበራት ተወጣጥተው ዳኝነቱን ተሳትፎልን ነበረ። ከዚህ ውስጥ በቤስት ዳይሬክቲንግ፣ ቤስት አክትረስ፣ ቤስት አክተር ብቻ በፊልም ካታጎሪዎች 11 ጊዜ ተሸልመዋል። በመጨረሻም በፓራኦሎምፒክ አዋርድ የሸለምነውም አጽብሃ ገብሩ የሚባል ከአትሌቲክስ ፌዴሬሽን ሸልመን ነበረ። አጠቃላይ የነበረው መርሃ ግብር ይህን ይመስላል።
በየአመቱ ይህንን ስነስርዓት በምታከናውኑበት ጊዜ ከባለፈው የተሻለ እንዲሆን ምን አይነት አዳዲስ ነገሮችን እየጨመራችሁ ትገኛላችሁ?
የመጀመሪያው አመት የፎከስ ኦን አቢሊቲን ሾርት ፊልም ፌስቲቫል ላውንች ስናደርግ እጅግ በጣም ብዙ ቻሌንጆች ገጥመውን ነበረ። ምክንያቱም ጉዳዩ ትንሽ ሴንሲቲቭ እንደሆነ ከብዙ አካላት ደርሶን ነበረ። ኢቨን ከማህበራት የተለያዩ ሁኔታዎች ኦርጋናይዝድ መሆን ችግር ነበረ። ፊልም የተሰሩት ፊልሞች በትክክል ዳኝነት ነበራቸው አልነበራቸው የሚለው ነገር ችግር ነበረ። ግን በዚህ ዓመት ትንሽ ጨምረን የመጣ ነው እና አዲስ ነገር ለማሳየት የፈለግነው ነገር ምንድን ነው? አንደኛ አድቮኬሲ ላይ የሰራን ያለ ነው፣ ኢንስፓይሬሽን መፍጠር ላይ የሰራን ያለ ነው። የአካል ጉዳተኞች ቁጥር በኢትዮጵያ ውስጥ ከ17 እስከ 20 ሚሊዮን እንደሚደርስ ይገመታል። ስለዚህ ይህን ደግሞ ፕሬዘንት የሚያደርግ ራሱን የቻለ ፊልም ፌስቲቫልና የአዋርድ ሴሬሞኒ እንደሚያስፈልግ ስላመንን ነበር ላውንች ያደረግነው። ስለዚህ የጨመርነውን ነገር አንደኛ በሚዲያ ደረጃ ከ31 ሚዲያ በላይ ተገኝተው ነበረ። እዛ ቦታ ላይ ደግሞ በኦዲየንስ ቁጥር ደረጃ ግን በዚህ ዓመት ከ3000 በላይ ኦዲየንሶች ተደስተው እንዲሁም ቁም ነገርን ቀስመው ተለያይተን ነበረ። ከዛም ባለፈ በወቅቱ የተለያየ አይነት ሚኒ ኮንሰርት ነበር። የአይነ ስውራን ፌዴሬሽን ማህበራት በአንድ ተቋቁሞ የሚኒ ኮንሰርት አዘጋጅተው ነበረ። ከአማን ወይም ካቲም ዳንስ ቡድን የሚባሉ የአካል ጉዳተኞች የዳንስ ቡድን ዳንስ ፕሮግራም ነበረው። ይሄ ማለት ሞር ኦፍ ኢንክሉሲቪቲ እንዲኖረው ብንችለው ሁሉ አድርገን ነበረ። ከአዋርዱና ከሚኒ ኮንሰርቱ ከባንዱ ከሁሉም ከኢንተርቴንመንት ዞኑ ባለፈ ደግሞ የኤግዚቢሽንና የባዛር ፕሮግራም አዘጋጅተን ነበረ።
በድጋሚ እናስታውሳቸው ለአድማጮች፣ እንደዚህ ያለው ሽልማት ስነስርዓት መዘጋጀ ፋይዳው ምን ነበረ? ምን አይነት ጠቀሜታ እንዲኖረው ፈልጋችሁ ነበረ? የሽልማቱንም የእውቅናውንም አመታዊ ዝግጅት ለማዘጋጀት የፈለጋችሁት?
በዓለም ላይ ብዙ አይነት የአዋርድ ሴሬሞኒዎች አሉ፣ ግን በሜንሊ የሚከፈለው ሂማኒቴሪያን ወይም ሶሻል አዋርድ እና የኢንተርቴንመንት አዋርድ ነው። ኢትዮጵያ ውስጥ አብዛኛው ያሉት አዋርዶች የኢንተርቴንመንት፣ የፊልም፣ የሙዚቃ አዋርዶች ናቸው። ነገር ግን እሱም እንዳለ ሆኖ ሬኮግኒሽን የሚገባቸው እውነት እዛ ውስጥ ከተሸለሙት ለምሳሌ ሁለት እጅ ሳይኖራቸው በስዕል ዓለምን እያስጠሩ ያሉ አሉ፣ ወይም ደግሞ ሰዎችን ኢንስፓየር እያደረጉ አሉ። ለምሳሌ በቤስት ኢንስፓይሪንግ ፐርሰኔል አዋርድ ዳግማዊ አሰፋ ተሸልሞ ነበር። እንደዚህ ብዙዎች ኢንስፓየር የሚያደርጉ ሰዎች አሉ፣ ንቅናቄ የፈጠሩ ያሉ ሰዎች አሉ። ነገር ግን እኛ ሀገር ላይ አካል ጉዳተኝነት በፕሮጀክት ነው ተጠናቆ ያለው ማለት ነው። ይህን ነገር ደግሞ ለወጣቱ ማህበረሰብ የእኛ ዋናው ታርጌት ወጣቱ ነው። ወጣቱ ወይም ሀገር ተረካቢው ማህበረሰብ ስለ አካል ጉዳት ሞር ግንዛቤ ሊኖር የሚችለው ሪኮግኒሽኖችን፣ አዋርዶችን በሰማ ባየ ቁጥር ለአካል ጉዳተኞች ያለው ሪስፔክት ያለው አዌርነስ የጨመረ ይሄዳል። ከዛ ውጪ አካል ጉዳተኞች በስራ ፈጠራ ዘርፍ፣ በማህበራዊ ስራዎች ዘርፍ ሌላም አንድ ያልጠቀስኩት አዋርድ ቤስት ኤጁኬሽን አዋርድ ነበረ። ልጅቷ ዴፍ ነች፣ ነገር ግን 3.89 ያላት እሷን በቤስት ኤጁኬሽን አዋርድ ሸልመን ነበር። ስለዚህ በትምህርቱ ዘርፍ በሁሉም ዘርፍ አካል ጉዳተኞች ትልቅ ለውጥ ማምጣት እንደሚችሉ እና እኛም ያንን ሆነር ማድረግ ሪስፔክት ማድረግ እንደምንችል ማሳየት ስለፈለግን ነበር ይህንን ሁለተኛውን አዋርድ ጨምረን በአንድ ጊዜ ማካሄድ የፈለግ።
የመጪ ዘመን እቅዳችሁን በቀጣይ ዓመት እንዲሁ የአሁኑን የፎከስ ኦን አቢሊቲ እና የማለዳ አዋርድስን ወይም የሽልማት ስነስርዓቶችን በምትከውኑበት ጊዜ ልታሳካቸው ከምትፈልጓቸው ጉዳዮች መካከል የተወሰኑትን ለአድማጮች ያጋራልኝ።
በዛ ጊዜ ፓርትነር ያደረጉን ድርጅቶች ነበሩ። ማለት በሙዚቃውም ዘርፍ አሁን ባንዶቹንም ከዚህ በኋላ የትኛውም አይነት የሙዚቃ ፕሮዳክሽን፣ የሙዚቃ ክሊፕ ፕሮዳክሽን የትኛውም አይነት በነፃ ቃል ተገብቷል እዛ ኤቨንት ላይ። እንዲሁም ደግሞ የአካል ጉዳተኞች የመኪና ለምሳሌ አንዱ ፓርትነራችን አንድ የአውቶሞቲቭ ድርጅት ነበር። ስለዚህ መኪናቸውን ለአንድ ዓመት በነፃ እንደሚሰራ ይሄ ሁሉ ማለት የሁሉም ሰው ኮንትሪቢዩሽን አንድ ነገር ይዞ ይመጣል ብለን ነበር ያሰብነው። ከዛ ውጪ ዋናውና ትልቁ ፕሮጀክታችን ኖቫ ኤምፕሎይመንት ኢትዮጵያ የሚል ፕላትፎርም ላውንች አድርገናል። ሶስተኛውን የማለዳ አዋርድ እና የፎከስ ኦን አቢሊቲን ስናዘጋጅ ከ2000 በላይ የአካል ጉዳተኞች የመቅጠር ወይም ወደ ስራው ዓለም እንዲገቡ አንድ ትልቅ ኮንትሪቢዩሽን ለማካሄድ ለራሳችን ቃል ገብተናል። ይሄ ማለት መሸለም ብቻ አይደለም ሽልማቱም፣ ሌላውም ቃል የገባነው ነገር በዋንጫ ደረጃ ብቻ አልነበረም። ከዚህ በኋላ በትምህርት እድል፣ በገንዘብ ሽልማት እንዲሁም በተለያዩ ሽልማቶች ለመጨመር አላማ ይዘናል።
እጅግ በጣም አመሰግናለሁ ሚኪያስ ስታዲዮዝ ሙልጌታ፣ ፎከስ ኦን አቢሊቲ ስለተሰኘው በአካል ጉዳተኞች ላይ የሚያተኩር የፊልም እንዲሁም ደግሞ በአጠቃላይ መልካም አሻራ ያኖሩ ሰዎችን እውቅና የሚሰጠው የሚሸልመውን ስነስርዓት አስመልክተህ አድማጮች ለሰጠን ማብራሪያ በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን ሚኪያስ።
አመሰግናለሁ ሀብታሙ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። በመቀጠል ደግሞ ዘጋቢያችን ገብረ ሚካኤል ገብረ መድን ከአንድ ወጣት ጋር ያስተዋውቀናል። ወጣቱ ዳግም ገብረ ይባላል። ዳግም የክር ስዕል ጥበብ ወይም ስትሪንግ አርት ላይ ተሰማርቷል። ኢትዮጵያ ውስጥ ብዙም ባልተለመደ የክር ስዕል ስራ ላይ በመሰማራት የጥበብ ዝንባሌውን ከመኖሩ ባለፈ የስዕል ስራው ህይወቱን ለመምራት አስችሎታል። በአሁኑ ጊዜ ደግሞ ሌሎች ወጣቶችንም በሱ መንገድ እንዲሄዱ እያገዘ ይገኛል። ወደ ዝግጅቱ እናምራለን።
አመሰግናለሁ በጣም ዳግም ገብሬ። እስቲ ራስህን አስተዋውቅ።
ተወልጄ ያደግኩት አዲስ አበባ ነው። ከኬጂ እስከ 10ኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል። ታዋቂ ትምህርት ቤት ነው። እዛ ነው እስከ 10 የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፌያለሁ። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ለጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና 12 እስከ 2006 አመተ ምህረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን 4 አመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን፣ ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ሆቴል ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበር።
ከዚህ ሙያ ጋር እንዴት ተዋወቅ?
የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት ያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው፣ የስዕል ተሰጦ ይጠይቃል። እኔ ደግሞ ከልጅነት ጀምሮ በጣም የስዕል አፍቃሪ ነኝ። ለስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና፣ ኦልሞስት 4 አመት እየጠጋ ነውና በዛን ጊዜ ነበረ በቲቪ ነው ያየሁት መጀመሪያ ይህንን የክር ጥበብ እና ደነቀ። ስዕልን በእስራስ በብሩሽ በተለያዩ ነገሮች ሞክር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ። በዚህ አጋጣሚ በሚስማር መሰራት መቻል መሳቅ በጣም የተደነኩትና ለምን ራሴ አልሞክረውም የሚል በምኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች፣ የቤት እቃዎች፣ ቁሳቁሶች የሚወጡበት መንደር ነው፣ የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣሁበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞክረውም፣ ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ። እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡኝ ጀመረ። ግብአቶቹን ሰብስቤ ባለው ማቴሪያል መሞከር ጀመርኩ። እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበረ። በጣም ያ ደግሞ በጣም ተነሳሽነትን ፈጠረብኝ። ምናልባት የመጀመሪያ ስራዬ ላይ ሰዎቹ አይተውብኝ ምንድን ነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ይችል ነበረ። በዛው ቀጠልኩ። ራሴን ማበረታታት ጀመርኩ። ቤተሰብ ጋር በጣም ያምራል። እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተው እንጂ አንተ ይህንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገባውበት።
አሁን ከሳልካቸው ስዕሎች ወይ ከሰራሃቸው የክር ጥበብ ስራዎች የተለያዩ ስዕሎችን እያየን ነው እና ስራህ ምን ያህል እየተዋወቀ ነው? ምን ያህል እያደገ ነው?
ምናልባት አነሳሴ ዛሬ የደረስኩበት ደረጃ ትልቅ ነገር ነው። ገንዘብን ፈልጌ አልጀመርኩትም። እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ። ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘን ነገር ቀጥታ ወጥተህ ሽያጭ አትፈጽምም እና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞ ነበረ። እቃውን የምገዛበት ማቴሪያል አልነበረኝም። ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደርጉኛል። በዛ ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ሂስም ያደርጉኛል። ይህንን ብጨምርበት፣ ይሄ ቢቀር፣ ሚስማሩ እንዳይታይ ብታደርገው እና የመሳሰሉ ብዙ አይነት አስተያየቶች፣ እነዚህ ነገሮች እየተሰጠ የመጣው ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃምነውበት ነው ገስተውኝ የሚሄዱትና አሪፍ ገበያ አለኝ። የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰራዋቸው የሰራውት ያለውን ፕሮጀክት አውጥቼ ትልቅ ደረጃ መድረስ ይፈልግ አይነት ሰው ነው።
ይሄ ስራ ራስህን ምን ያህል ለውጥሃል? ምን ለውጣየህ እዚህ ስራ ከተሰማራህ በኋላ?
ሁሉም ስራ የሚፈተናቸውን አይነት ነገር ነው የሚፈተነው። የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ። ያው ስትሪት አርት ነው፣ እንደ ስትሪት አርት ነው እየሰራሁት ያለሁት። በደንብ ደግሞ አግዙኛል እዛ ጋ መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውበትን ደረጃ ትግስት እንዳለኝ ታታሪ እንደሆንኩኝ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ በቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየሁ ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ለሞከረው ብዬ ከተነሳሁት ነገር በዛውም አልቀረው። በቤቴ ውስጥ ብቻ አይደለም የሞከርኩት፣ እስኪ ነገር እሸጣለሁ ወይ ብዬም ወጥቼ ተጋፍጫለሁ። እንዳልከው እንደጠየከኝ ጥያቄ ደግሞ ራስህን እንዴት አገኘው ወቆ ነገር ለራሴ የሰጧቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለስ ልጅ ነው። እነተም እችላለሁ፣ እነተም ተስፋ መቁረጥ የለብኝም፣ ስራን ቁጭ ብዬ መፈለግ የለብኝም። ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያለ መልእክት ባይቀመጡ ቢሞክሩ ውስጣቸው ያለውን ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት። ዲጂታል ዘመን ላይ ነው ያለነው። በጣም ባጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ። እና ራሴን በደንብ አግኝቼበታለሁ። እንዳልኩም በዜሮ ኢኒሻል ነው የተነሳሁት። ለሶስት አመታት ያህል ትንሽ ተቸግሬ ነበረ። ሰዎች ወደ እኔ ለመሰልጠን ቢመጡ ብቻ ነበር የዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ። ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ 6 ልጆች ከኔ ጋር አብሮ ይሰራሉ። እነዚህ ልጆች አምነውብኝ ነው የመጡት። ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል። እሱ ህይወቱን ለውጣ ለኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለውን ነገር ለማውጣት ነው ሁሌም የሚሞክረው። አብረውኝ እየሰሩ አብረን እንድንለወጥ ከነሱም ደግሞ አዳዲስ ሐሳቦችን እሰማለሁ። ሁሌም ኦፕን ነኝ፣ እነሱም የኔን ሐሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለነው። ያው ሳይኖረኝ ነው የጀመርኩት። ቢኖረኝም ባይኖረኝም አላቆምም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነት ሰው ነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ። እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ፣ ሌሎችም አሉ። የራሴ ገንዘብ አያያዝ ምናምን ራስ ላይ በደንብ መስራት እንዳለብኝ አውቃለሁ። እየሰራውም ነው ራሴ ላይ። ከዛ ውጭ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ ነው።
በጣም ነው አመሰግነው። ጥሩ ቆይታ ነበረን ዳግም። መልካም ስራ እመኝልሃለሁ።
እኔም በጣም ነው አመሰግነው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ወደ ሌላኛዋ የአፍሪካ ሀገር ጋና እናቀናለን። ሁለት ጋናውያን ወጣቶች በአፍሪካ የቆዩ ልብሶች ተመልሰው በጥቅም ላይ እንዲውሉ በማድረግ የፋሽን ኢንዱስትሪው ከአካባቢ ጥበቃ ጋር እንዲዋሃድ፣ እንዲስማማ ለማድረግ ጥረት እያደረጉ ይገኛሉ። የሮይተርስን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
በጋና ዋና ከተማ አክራ ቀለም የተነከሩ ከነቴራዎችን የለበሱ ትላልቅ ጃኬቶችና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጂውም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ እቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስት እና በጀምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን የሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። ፕሪንስ ኩዌስት
የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬ ዕቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው።
ኩዌስት ይህንን የሚለው ቲቲ ቪንቴጅ ሾፕ በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። ፕሪንስ በድጋሚ
ሀሳቡ ሁሉም ሰው የድሮ እቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው እቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ እቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለመዋል ይረዳል።
ጋና በየሳምንቱ ከቻይናና ከምዕራቡ ዓለም 15 ሚሊዮን እቃዎችን በጅምላ ትቀበላለች። እነዚህ እቃዎች በውድ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም 40% የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ እቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ካናማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስና ዳርቲ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግ የሚያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ። ማይራ ዳቪስ ከዝግጅቱ ውጪ ያገኘናት ወጣት ናት።
Remove the whole notion of is you wear vintage only when you're poor.
የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሃ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል።
ማይራ አክላም እንዴት ትላለች?
It's been here for years.
አመታት ሆኖታል። ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ?
የጋና ወደቦች ከምዕራብ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግሞ እንዲለብሱ እሱ በጽናት እያበረታቱ ይገኛሉ። ፕሪንስ ኩዌስት በድጋሚ
They are trying to connect the vintage community, the sellers, the shifts.
ሁላችንም ሀቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አካባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆዩ ልብሶችን ለመልበስ ከመረጥክ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬ ዕቃ እንዲቆይ በማድረግ አካባቢህን እያገዝክ ነው ማለት ነው።
እዚህ መሰናዶ አጋር መስራች የሆነው ጀምስ ኤደምም የሚጨምረዋለው።
ሀሳባችን አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው እቃዎችን መልሰው ለጥቅም ለመዋል አስፈላጊ ነው።
ፕሪንስ ኩዌስት ታዲያ ልብሶቹን ለማግኘት እንዴት እንደሚታገሉ ያስረዳል።
እዚህ መጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ አላውቅም አርፍጄም ስለመጣ ይሆናል። ዘግቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል። ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ።
ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣርን ነው ይላል።
በድረገጾች ላይ የቆዩ ቃዎችን ከሚሸጡ ማህበረሰቦች ጋር እቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን። ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ እድሉን ፈጥረናል።
ማይራ ዳቪስ በዚህ ጉዳይ ላይ የምትለው አላት።
Remove the whole notion of is you wear vintage only when
ደሃ ስትሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ የሚለውን ነገር መተው። ጉቺ የተሰኘውን ልብስ የምትለብሰው ጉቺ ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል። ማህበረሰቡን የማይበክል ልብስ መግዛት ይቻላል እኮ ለአመታት እዚህ ቆይቷል ገዝቶ መልበስም ይቻላል።
ጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ ከሰኞ እስከ እሁድ ድረስ በቀጥታ የሚተላለፍ ወጣቶች ላይ የሚያተኩር መርሃ ግብር ነው። በዝግጅቶቻችን ላይ ማናቸውም ማስተያየቶች ቢኖራችሁ የተለያዩ የማህበራዊ መገናኛ አውታሮች አሉን፣ አድራሻዎች አሉን። በዋናነት በፌስቡክ አት ቪኦኤ አማሪክ ላይ አስተያየታችሁ ልትልኩልን ትችላላችሁ። በነገራችን ላይ ጋቢና ቪኦኤ በሳምንት ሁለት ቀን ከወጣቶች ጋር የሚያደርገው የተለያየ ውይይት አለ። በዚህ የውይይት ሰዓት ላይ ቢካተት ብንነጋገርባቸው የምትሏቸው ጉዳዮች ካሉ እንዲሁ በቀደም ብዬ በጠቀስኩላችሁ አድራሻ በኩል ብታደርሱን ወደ እናንተ መልሰን የእናንተን ሀሳብ እንዲሁም ደግሞ የሌሎችም ሀሳብ ተካቶ እንዲቀርብ እናደርጋለን። በነገው ዕለት እዚህ ዩናይትድ ስቴትስ ውስጥ ከሚኖረው የኢትዮጵያ ማህበረሰብ ጋራ የተወከሉ ሰዎች ጋራ የተለያዩ ጉዳዮችን እያነሳን እንነጋገራለን። በወጣቶች ጤና፣ ፖለቲካ፣ እንዲሁም የንግድ ፈጠራ እንዲሁም በሌሎች ጉዳዮች ላይ ደግሞ ሀሳብ አለኝ የእናንተን እድል ማግኘት አለብኝ የምትሉም ካላችሁ ስልካችሁን ላኩልን፣ እናንተ ጋር እንነጋገራለን። ሀሳባችሁ እንዲደመጥ እይታችሁም ለሌሎች እንዲጋራ እናደርጋለን። አሁን ጥቂት ደቂቃዎች አሉን። አጠር ያለ ሙዚቃ ሰምተን እንመለሳለን። ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።